የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ጋጣሚ ነው። እኔ ገና ሙዚየሙ ሳልቀጠር በፊት የተጀመረ ፕሮጀክት ነው። ግን አሁን ዲሰምበር 13 ነው የሚከፈተው። ጸደይ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ቪዥዋል አርቲስት ናት። ማንነትን በተመለከተ ነው። ላይት ቦክስ ነው የሚሉት፣ መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እሱን ነው የሚታየው።
በዩናይት ስቴትሱ የስሚትሶኒያን ብሔራዊ ሚዚየም ከሚገኙት ቤተ መዘክሮች አንዱ በሆነው የአፍሪካ ስነ ጥበብ ሚዚየም
በቅርቡ በምክትል ዲሬክተርነት እንዲሰሩ የተመረጡት ዶክተር ሄራን ሰረቀ ብርሃን ናቸው።
በቤተ መዘክሩና በሌሎች የተዛመዱ ስራዎቻቸው ዙሪያ ካደረግነው ዘለግ ያለ ወግ የተወሰደ ነው። ቆየት ብሎ ይቀርባል።
ማህሙድ እድሜ ልኩን የሰጠው ፍቅር ህዝቡ መለሰለት። ሌላ ምንም ማለት አይቻልም። የመጣው መልእክት ብቻ ማስተላለፍ ብንሞክር እስከ ቅዳሜ ድረስ ይዛለን ቆይ እንችላለን።
የእሱን ሙዚቃ የሚጫወቱም አሜሪካን ዜጎች ሙዚቃ ተጫዋቾች ነበሩ። ሌሎችም እንደዚሁ በተለያየ ግን ብዙ አድናቂዎች ያፈራ በሙያው ጎበዝ፣ በስራው በጸባዩ ሰው ወዳድ ሰው ስለሆነ ሁሉም ሰው የሚያከብረው ሰው ነው።
ባለፉት ቅርብ ዓመታት በዋሽንግተንና በአካባቢው ከተካሄዱ መሰል ስነ ስርዓቶች ሁሉ በእጅጉ የጎላው ነው በተባለለት
መሰንበቻውን የተካሄደ ዝግጅት መነሻነት የተሰናዳ ቅንብር የተቀነጨበ ነው።
እውቁና አንጋፋው ድምፃዊ ማህሙድ አህመድ በስድስት አስርት ዓመታት የሙያ አገልግሎቱ ላበረከተው አስተዋጽኦ የማህበረሰብ ከበሬታ የተሰጠበትን ጥረት
እናም የሙዚቃ ኃያል ጉልበት የተመሰከረበት
የሰማችኋቸውም ከስነ ስርዓቱ አስተባባሪዎች ሁለቱ አቶ ፍስሐ ወልዴና አቶ ሸዊት ወልደ ሚካኤል ናቸው።
ከሙያ ሀጋሮቹም ያንድ ሁለቱን አስተያየት አካተናል።
እሁድ ህዳር 29 2017 ዓ.ም ለምሽቱ ከተቀናበሩ ዝግጅቶቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ የአክብሮት ሰላምታችንን እናደርሳለን።
አሁን የሰዓቱ የዓለም ዜና ይቀድማል።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል? የሁድ ምሽት የአሜሪካ ድምጽ ዓለም አቀፍ ዜናዎችን የማቀርብላችሁ አስማማየ ነኝ። የጋና ገዢ ፓርቲ እጩ በፕሬዝዳንታዊ ምርጫው ተሸነፉ። በጋና በተካሄደው ፕሬዝዳንታዊ ምርጫ የገዢው ኒው ፓትሪዮቲክ ፓርቲ ወከሉት ምክትል ፕሬዝዳንት ማህማዱ ባውሚያ ተሸንፈዋል። በሀገሪቱ የተንሰራፋው ኢኮኖሚያዊ ችግርን ተከትሎ መራጮች ላይ የነበረው ስጋት ለሽንፈታቸው ምክንያትን ተደርጎ ተወስዷል። ትላንት የተካሄደው ምርጫ ሽንፈት ተከትሎም ለሁለት የምርጫ ጊዜ በፕሬዝዳንት ናና አኩፎአዶ አማካኝነት ሀገሪቱን የመራትና በዋጋ ንረትና እዳን በጊዜው ያለመክፈል የከፋ ኢኮኖሚያዊ ችግር ውስጥ ሀገሪቱን ከቷታል በሚል የሚወቀሰው የገዢው ፓርቲ የስልጣን ጊዜ የሚያበቃ ይሆናል። ባውሚያ የጋናዝ ተናግሯል። ህዝቡ በዚህ ጊዜ ለለውጥ ድምጽ ሰጥቷልና በትህትና እናከብራለን ሲሉ በጋዜጣዊ መግለጫቸው ወቅት ተናግሯል። ምርጫውን ላሸነፉት የተቋሚው ናሽናል ዲሞክራቲክ ኮንግረስ እጩና የቀድሞ ፕሬዝዳንት ጆን ማማንን ደውለው እንኳን ደስ ያለዎት ማለታቸውን ተናግረዋል። ተመራጩ ማማም የስልክ ጥሪው እንደደረሳቸው በኤክስ የማህበራዊ ትስስር ገጻቸው ላይ አረጋግጠዋል። የማማ ደጋፊዎች አክራክ የሚገኘው የፓርቲው ምርጫ ቅስቀሳ ዋና መስሪያ ቤት ውስጥ ተሰብስበው ደስታቸውን እየገለጹ ነው። ማማ የፕሬዝዳንትነቱን ቦታ ወሳኝ በሆነ ሁኔታ ማሸነፋቸውና ፓርቲያቸውም የሀገሪቱ ፓርላማ ምርጫ ማሸነፉን ምክትል ፕሬዝዳንቱ ባውሚያ ተናግረዋል። በዲሞክራሲያዊ የመረጋጋት ታሪክ ባላት ጋና ሁለቱ ዋና ዋና ፓርቲዎች ኒው ፓትሪዮቲክ ፓርቲና ናሽናል ዲሞክራቲክ ኮንግረስ ሀገሪቱ ወደ መድበለ ፓርቲ ፖለቲካ ከተመለሰች እንደ አውሮፓውያን አቆጣጠር ከ1992 በኋላ እየተፋረቁ መርተዋል። አማጽያን የሶሪያ መንግስት መቆጣጣራቸውና የአሳድ አገዛዝ ማክተሙ ተገለጸ። በፍጥነት ከተሞች እየተቆጣጠሩ የመጡት አማጽያን ዋና ከተማዋን ደማስቆን መቆጣጣራቸውን ተከትሎ የሶሪያ መንግስት ወድቋል። ህዝቡም አደባባይ በመውጣት የአሳድ ቤተሰብ የ50 ዓመታት የብረት አገዛዝ ማክተሙን አስመልክቶ ደስታውን እየገለጸ ይገኛል። የሶሪያ መንግስት ቴሌቪዥን ፕሬዝዳንት በሽር አልአሳድ ከስልጣን መወገዳቸውንና ሁሉም በእስር ቤት የሚገኙ እስረኞች ተፈቷል ሲሉ በቡድን የተሰጠ ቪዲዮ መግለጫ አቅርቧል። መግለጫውን ያነበበው ሰው ዘኦፕሬሽን ሩም ቱ ኮንከር ደማስቆ መባል ከሚታወቀው የተቋሚ ቡድን ሲሆን ሁሉም አማጺ ተዋጊዎችና ዜጎች የነጻዋ የሶሪያ መንግስት ተቋማት እንዲጠብቁ ሲል ጥሪ አቅርቧል። ይህ መግለጫ የወጣው የሶሪያ ተቋሚዎች ጦር አበጋዝ መሪ አሳድ አገሪቱን ለቀው ወዳልታወቀ ቦታ መሄዳቸውን ካስታወቁ ከሰዓታት በኋላ ነው። የሸሹትም በአገሪቱ ፈጣን የሆነ ግስጋሴ ያደረጉት አማጺያን ደማስቆ ገብተናል ከማለታቸው ቀድሞ ነው ተብሏል። ብዙ የመዲናዋ ነዋሪዎች በሽር አል-አሳድ በአገሪቱ ላይ ያላቸውን ስልጣን ያጡበት ፍጥነትን ማመን አቅቷቸዋል። 14 ዓመት በሚጠጋ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን የአገሪቱን ግማሽ ህዝብ የሚሆነው 23 ሚሊዮን ህዝብ ደግሞ አፈናቅሏል። እንዲሁም በርካታ የውጭ ኃይሎች ጦርነቱን እንዲቀላቀሉ አድርጓል። የሶሪያው ጠቅላይ ሚኒስትር ማህመድ ጋዚ ጃላሊ በቪዲዮ መግለጫ እንደተናገሩት መንግስት እጁን ለተቃዋሚዎች ለመዘርጋትና የሽግግር መንግስት ለመመስረት ዝግጁ ነው ሲሉ ተናግረዋል። በኋላም ለሳውዲ ቴሌቪዥን ጣቢያ አልአረቢያ አሳድና የመከላከያ ሚኒስትሩ የት እንዳሉ እንደማያውቁ ተናግረዋል። ቅዳሜ መገባደጃ ላይ ከአሳድ ጋር የነበራቸው ግንኙነት እንደተቋረጠም ገልጸዋል። አሳድ በጦርነቱ ወቅት እንደ አውሮፓውያን አቆጣጠር በ2013 በዋና ከተማዋ ዳርቻ ላይ የተፈጸመውን የኬሚካል ጦር መሳሪያ ጥቃት ጨምሮ በጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ይከሰሳሉ። ትራምፕ ከዘለንስኪ ጋር ከነበራቸው ውይይት በኋላ አስቸኳይ የተኩስ አቁም እንዲደረግ ጥሪ አቀረቡ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ዶናልድ ትራምፕ በፈረንሳይ ፓሪስ ከዩክሬንና ፈረንሳይ ፕሬዚዳንቶች ጋር ካደረጉት አጭር ስብሰባ በኋላ ከአንድ ሺህ ቀናት በላይ የሆነውን ጦርነት ለማቆም ኪየቭ ስምምነት ማድረግ ትፈልጋለች በማለት በዩክሬን አፋጣኝ የተኩስ አቁም እንዲደረግ ዛሬ ወደ አሳስበዋል። ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባወጡ ጽሑፍ መጀመሪያም መከሰት አልነበረበትም ባሉት ጦርነት ኪየቭና ሞስኮ በመቶ ሺህ የሚቆጠሩ ወታደሮቻቸውን ማጣታቸውን ገልጸዋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ግጭቱን ለማቆም እርምጃ እንዲወስዱ ጥሪ ባደረጉበት በዚህ መልእክታቸው አፋጣኝ የተኩስ ማቆምና ድርድር መጀመር አለበት፣ ብዙ ሕይወት ያለ ምክንያት እየጠፋ ነው፣ ብዙ ቤተሰቦችንም አጥፍቷል ብለዋል። የትራምፕ አስተያየት የመጣው ከዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪና ከፈረንሳዊ አቻቸው ኢማኑኤል ማክሮን ጋር ቅዳሜ ተገናኝተው ዘለንስኪ ገንቢ ያሉትን ውይይት ካደረጉ በኋላ ነው። በመጨረሻም የደቡብ ኮሪያ አቃቢ ሕግ የቀድሞ የመከላከያ አዛዥ በቁጥጥር ስር መዋላቸውን አስታወቀም። የደቡብ ኮሪያ አቃቢ ሕግ ባለፈው ሳምንት የወጣውንና በአጭሩ የተቀጨውን ወታደራዊ ሕግ እንዲያውጁ ለፕሬዚዳንት ዮን ሱኪዮል ሐሳብ ያቀረቡትን የቀድሞ መከላከያ ሚኒስትር በቁጥጥር ስር መዋሉን አስታውቋል። የቀድሞ መከላከያ ሚኒስትር ኪም ዮንግ ዮን ዛሬ እሁድ በገዛ ፈቃዳቸው በሴውል አቃቢ ሕግ ቢሮ ቀርበው በቁጥጥር ስር እንደዋሉ የአገር ውስጥ መገናኛ ብዙሃን ገልጸዋል። ከወታደራዊ ሕጉ ጋር በተያያዘ በቁጥጥር ስር የዋሉ የመጀመሪያው ሰውም ሆኗል። እስሩ የመጣው ፕሬዚዳንት ዮን ከስልጣን እንዲነሱ በፓርላማ በተቃዋሚዎች የቀረበባቸው ክስ ውድቅ ከሆነ በኋላ ነው። ዋናው ተቃዋሚ ዲሞክራቲክ ፓርቲ በዮን ላይ አዲስ የክስ መቃወሚያ እንደሚያዘጋጅም ተናግሯል። አንድ ስማቸው እንዳይገለጽ የጠየቁ የሕግ አስከባሪ ባለሥልጣን የቀድሞ መከላከያ ሚኒስትር ኪም ዮንግ ዮን በሲውል ማቆያ ጣቢያ በአቃቢ ሕግ ምርመራ እየተደረገባቸው መሆኑን ለአሶሺየትድ ፕሬስ ገልጸዋል። አድማጮቻችን፣ ከአሜሪካ ድምፅ የእሁድ ምሽት ዜናዎቻችን እነዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ ይሁንላችሁ።
ቀኑ እንዴት ይከንፋል ጃል ቢለው
እሱ ፍጥነቱን የሚለውጥበት ምክንያት እኮ የለውም። ባይሆን እርምጃን የማስተካከሉ ኃላፊነት ያንተ ነው አለው።
መሆኑን እንደምን ሰምታችኋል? ጊዜው ፍጥነቱን ሳይቀንስ ወይ ሳይጨምር በያዘው ግስጋሴ ከዛሬ እሁድ ህዳር 29 2017 ዓ.ም ላይ ደርሰናል።
በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል።
ወደዛ ከማለፋችን በፊት ግን
Shindal Pelashim Ferramunya Enya
የፍቅር ወጥመድ ነው መላ ሁሉ ገላሽ
ምክንያት አጣሁኝ በምን ሰበብ ልጥላሽ
ላንጋፋው ድምጻዊ መሐሙድ አህመድ የ60 አመታት የሙያ አገልግሎት ከበሬታ በተከናወነው
ልዩ የማህበረሰብ ዝግጅት መነሻነት የተሰናዳው ቅንብር ቆየት ብሎ ይከተላል።
አሁን ግን በመግቢያችን ወደ አስተዋወቅ ነው ቀዳሚ ዝግጅት ነው የምንወስዳችሁ።
በዩናይትድ ስቴትስ የስሚዝሶኒያን ብሔራዊ ሙዚየም ከሚገኙት ቤተ መዘክሮች አንዱ ለሆነው የአፍሪካ የስነ ጥበብ ሙዚየም
ሰሞኑን ነው በምክትል ዲሬክተርነት እንዲያገለግሉ የተመረጡት።
እንግዳችን ዶክተር ሄራን ሰረቀ ብርሃን
የአፍሪካ ታሪክ ተመራማሪ ሲሆኑ ከስነ ጥበብ ጋር ዝምድና ባላቸው ስራዎቻቸውም ይታወቃሉ።
አሉላ ዶክተር ሄራን በአመታት ውስጥ የሰሯቸውን ከፍ ያሉ ግምት የሚሰጣቸውን ስራዎቻቸውን ከዚህ ቀደምም ተከታትለሃል። ያሁኑ ደግሞ የነኛ ሁሉ ድምር ውጤት ነው የሚመስለው።
ቆንጅት ትክክል ብለሻል። ወደ ኋላ ሄደን ወደ 2003 ዓመተ ምህረት በአውሮፓውያን የዘመን አቆጣጠር ከዚሁ ቤተ መዘክር ጋር የተያያዘ ይልቁንም ደግሞ የኢትዮጵያ የስነ ጥበብ ስራዎች የቀረቡበትን እናስታውሳለን። ኋላ ላይ በቃለ ምልልሱ እናመጣቸው ናቸው። ቆንጅት እንዳልሽው ከፍ ያሉ ግምት የሚሰጣቸው በርከት ያሉ ስራዎቻቸውን ተከታትለናል በአመታት።
መልካም አሉላ ዶክተር ሄራን ብዙ ታላላቅ ስራዎች የሰሩ ሰው ናቸው። ውይይቱን እንከታተል።
ዶክተር ሄራን ሰረቀ ብርሃን በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉና።
ከግዙፉ የስሚዝሶኒያን ኢንስቲትዩት 21 ሙዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የ60 አመቱን አንጋፋ የአፍሪካ ኪነ ጥበብ ቤተ መዘክር በመከተል ዳይሬክተርነት የሐላፊነት መደብ መቀላቀለው ነው እንግዲህ የቅርቡ ትኩሱ መነሻችን። ይሁን እንጂ ከ20 አመታት በፊትም ቅርበት ያላቸው ግንኙነት የፈጠሩበት ይህ ቤተ መዘክር ከኪነ ጥበብና ከታሪክ ጋር ያስተሳሰረውትን ያሳለፉትን መንገድም ዘለግ ብለን እንድናይ የሚጋብዝ አጋጣሚ ጭምር ይመስለኛል። መሰንበቻውን ለንባብ የበቁ የባህልና የኪነ ጥበብ ነክ ዘገባዎች ካስተዋወቁት ቀደም ብለን ካወሳነው ዜና ብንጀምር ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቶን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገርበት ከማስበው ግዙፍ አጋጣሚ ጋራ ይመለሳል። ሁለተኛ ጊዜ እንግዲህ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው። ምንድነው ከዚህ ሙዚየም ጋር ያዋደደው? አጭሩ ምናልባትም ጥበብና ታሪክ ሊሆን ይችላል። እስኪ ስለነኚህ ሶስት አጋጣሚዎች በወፍ በረር በማየት እንጀምር።
እንደገና በጣም አመሰግናለሁ አሉላ። መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽጋን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል ለዘጠኝ ዓመት ብዙ ነገር ለዓለም የሚታይ እንቅስቃሴ ሳይኖር በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች። እና የዚህ ሙዚየም በየዓመቱ የሚወጣ ካታሎግ ነበር እሱን እየጠየቅኩ ይላክልኛል። እዛ ላይ ደግሞ ኢንተርንሺፕ ወይ የልምምድ ጊዜ ሳመርዝ እንግዲህ በጋ ነው የሚሆነው በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው። እና አንድ ዘጠኝ ዓመት ካለፈ በኋላ ያንን እድል እስቲ ለምን አልሞክርም ብዬ ተመዘገብኩኝ። አሸንፈሻል ተብዬ ተጋበዝኩኝ ለመምጣት። ሁለት ወር ያህል ዋሽንግተን ዲሲ ከሚሽጋን መጣሁኝ። ያን ጊዜ የጋና ኤግዚቢሽን ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ሊዘጋጅ ነበር። ያ ኤግዚቢሽን እንደ ድንገት ላይሆን ሆነ ተሰረዘ። ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰዓሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው። ዘመናዊ የኮንቴምፖራሪ አርት ሆኖ ሴኔጋል ላይ እና ስለ ኢትዮጵያ ብዙ ታውቅም ነበረ። ኢትዮጵያውያን አርቲስቶች አሉ። ያን ጊዜ እስክንድር ቦጎሲያን ነበረ ብዙ ሰዓሊዎች እሱ ያስተማራቸው ሜንቶር ያረጋቸው የኮተኮታቸው ሰዎች ብዙ ነበሩ። ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታ ደግሞ ዘጋጇ እሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ እኔና በጊዜው ከበደች ተክላብ ያን ጊዜ ሃዋርድ ዩኒቨርሲቲ ነበረች ወዳጄ ጓደኛዬ ናት ሊስት አዘጋጀን የምናስበውን ሰው በሙሉ በአካባቢው ያለውን ኢቨን በአሜሪካ ውስጥ ያሉትን እና መጨረሻ ላይ ምን ይሆናል ያ ኤግዚቢሽን ኢትዮጵያውያኖች ከኢትዮጵያ ውጭ ያሉ ሰዓሊያን እና ሚክስድ ሚዲያም የሚሰሩ የተለያዩ አርቲስቶች የሚሳተፉበት ኤግዚቢሽን ሆነ። ያ ሆነ ቲም ከኢትዮጵያ ውጭ ያሉ ኢትዮጵያውያን ሰዓሊዎች የሚሆን በዛ ስር የሚካተቱ ሰዎችን ነው የተመረጡት። መጨረሻ ላይ 10 አርቲስቶች ተመረጡ። ከአስሮች ውስጥ 6 ሴቶች ነበሩ። ለዚያ ጊዜ በጣም ጥሩ ነገር ነበር። ያራሱ ብዙ ሴት አርቲስቶች እንደዚህ ተሰብስበው የሚታዩበት ብዙ አጋጣሚ አልነበረም። እና እሱ ኤግዚቢሽን ተያይዞ መነሳሳት ሲጀምር እኔ ተመልሼ ምሽጋን ሄጄ ትምህርት ቤት መጨረስ ነበረብኝ። ከዚያ በኋላ አንድ አመት ቆይቶ ትምህርት ቤት ጨረስኩኝ። ኤግዚቢሽኑ 2 እና 3 አመት ይፈጃል። በዚህ ደረጃ የሚሰራ ኤግዚቢሽን 3 አመት ያህል ነው መዘጋጀትና ማሰባሰብ ሁሉንም ኤግዚቢሽን ዲዛይን ምኑን የሚሰራው የሶስት አመት ጊዜ ያለው ፕላኒንግ ዩዥዋሊ እንግዲህ ሲዘጋጅ ያለው ፕሮሰስ። ስለዚህ አለቀ ሲባል ደግሞ ተመልሼ መጥቼ የፕሮግራሞች ከዛ ኤግዚቢሽን ጋር የተያያዙ ፕሮግራሞች ማዘጋጀት እድል ሰጡኝ። ተመልሼ መጥቼ የመጀመሪያ ስራዬ ነው እንግዲህ ከትምህርት ዲሲ የምመጣውበት ምክንያት ያ ነው። እና ለዛ ጊዜ ደግሞ እንግዲህ እስክንድር ረፈ
ኤግዚቢሽኑ ተከፍቶ ገና መታየት እንደጀመረ ነው ያረፈው።
አዎ፣ ሮብለት ተከፍቶ ቅዳሜ ዕለት ነው ያረፈው። ባልታሰበ ሁኔታ ነው ያረፈው እስክንድር። መጨረሻ ላይ የኤግዚቢሽን የእሱ ስንብት ኤግዚቢሽን እስኪሆን ድረስ ነው እንግዲህ። ደህና ነበር ሮብለታ። አብረን ያመሻ ነው ተሁላችንም ተሰብስበን፣ ሰዓሊዎቹ በሙሉ ነበሩ፣ ሌሎችም ሰዎች ነበሩ። ትዝ ይለኛል ደረጃውን ሲወርድ ራሱ ከሚዚየሙ ከላይ ሲወርድ የሚዚየሙ ሰራተኞች ጠየቁት፣ ምን ይሰማሃል ታዲያ ዛሬ እንዴት ነው የሚሰማ ሲሉት፣ ምን ትጠይቁኛላችሁ የዓለም ጫፍ ላይ ተቀምጬ ይኸው ኦን ቶፕ ኦፍ ዘ ወርልድ ይላል በእንግሊዝኛ። እና በጣም የደስታ ጊዜ ነበር ያ። የኢትዮጵያ አርቲስቶች ኮንተምፕራሪ አርቲስቶች እንዲህ በአንድ ጊዜ አንድ ቦታ መታየታቸው ለብዙዎቻችን የምንፈልገው ነገር ነው የተሳካው ያኔ። ከዛ ደግሞ ፕሮግራሚንጉ ላይ እንግዲህ ብዙ ሌላ ነገር መስራት ቻለን።
ያን ታሪክ ለማያውቁ ይሄ ኤግዚቢሽኑ ራሱ በዩናይትድ ስቴትስ አንዱ ትልቁ ሙዚየም ነው ስሚትሶኒያን። በዛው ውስጥ ቀደም ብለን ያነሳነው የአፍሪካ ኪነ ጥበብ ቤተመዘክር ውስጥ ሙሉ በሙሉ የኢትዮጵያዊ የሆኑ ስራዎች ለ6 ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው 10 ቱባት ባሳሊያን ተመርጠው ስራዎቻቸውን እንደልባችን ምንጎበኝበት ዛም ይዋልበት አይነት አጋጣሚ የፈጠረውን ያህል ሌሎች በሮችም ተከፈቱ። የሙዚቃ የጸጋ ገብረመድን ቀን ተለያየ ዝግጅቶች በተከታታይ ተካሂደው ነበር። እስኪ እነሱንም ነው አለፍ አለፍ ብለን እናስታውሳቸው።
ይገርማል አሁን ወደ ኋላ ሲታሰብ ሙሉውን ጊዜ ወደ 8 ወር ያህል ቆየ። አይ ቲንክ ኤግዚቢሽኑ መጨረሻ ላይ ወደ 8-9 ወር ድረስ የመዝጊያ ቀኑ ተራዝሞ ቆየ። እና ይሄ በህዝብ ጋር ያለውን ፕሮግራሚንግ የትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለኔ ሰጡኝ። እኔ ብዙ ሐሳቦች ይዤ መጣሁ። በዛ በፕሮግራሚንግ በኩል እንግዲህ የግጥም የሙዚቃ የተለያዩ ከኢትዮጵያ ጋር የሚገናኙ ሰፋ ያለ የስዕልና የቪዥዋል አርት ብቻ ሳይሆን ሌላም በሂውማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነ ጥበብ የኪነ ጥበብ ሰዎች የመድረክ ሰዎች አሉ እዚህ ከአለም ፀሐይ ወዳጆ ጋር የጣይቱን ምናልባት ከጋሽ ጸጋዬ ጋር ይሁን ለብቻው ይሁን ብቻ የጣይቱን 10ኛ ዓመት ዝግጅት አደረግን። ጋሽ ጸጋዬ የልደቱን በዓል አከበረን በዛ ጊዜ ደግሞ የግጥም ሲዲው ደርሶ የፌደራል ቤት ስለሆነ ሁሉም የጀመስ ሚሶኒያን ሙዚየሞች በጣም ጥብቅ ነው ጋቸው በፕሮግራሙም በኩል ማድረግ የሚችሉት ነገር ከዛ ደግሞ ሲዲ መሸጥ ለምሳሌ በጣም አስቸጋሪ ይሆናል። ለአንድ ግለሰብ ብቻ የሚያተርፍ አይነት ስራ እንዲሰራ አይፈቅዱም። እና በቃ እያንዳንዱ ቢሮ እያንኳኳው ጋሽ ጸጋዬ ማን እንደሆነም ማስረዳት ነበረብኝ። ልደቱን እዛ ማክበሩ ለምን እንደሚያስፈልግ የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለ ወይስ የበፊቱ ጊዜ ላይ ነው ያለ ነው ሰኝ ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣናቸው። በቃ እዛ ጠገባችን እንዲሆኑ አደረግን በፕሮግራሚንጉ በኩል። ስለዚህ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆነ። እሱኛው ጋሻ ብዬ ፎርጅ ነበረ፣ ከብደች ነበረች። የመጀመሪያው ግማሽ ፕሮግራሙ ልደቱ ስለነበረም ለጋሽ ጸጋዬ ክብር የሚነበቡ ግጥሞች ነበሩ፣ የአማርኛም እንግሊዘኛም ስራዎቹ። ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ፣ ስለ እስክንድርና ስለ ገብረ ክርስቶስም ብዙ አወራ። እና ብዙ ጥሩ ነገር መስራት ቻለን። በአጭር ጊዜ ውስጥ ብዙ ነገር የመስራት እድል ነበረ።
በእርግጥ የተቻለበት ነበረ። ከዚያ በኋላ ያን የመሰለ እድል ዳግም ያየሁ አይመስለኝም። በተለያዩ ጊዜያት በተለያዩ መድረኮች የኢትዮጵያውያን ኪነ ጥበብ ባለሙያዎች ስራዎች ይቀርባሉ። ግን በዚያ ደረጃ በአንድ ጊዜ በጣም ብዙ ዘርፍ ያላቸው ሙዚቀኞቹ ሁሉ የተጫወቱበትና በጋዝ የተጫወቱበት ጊዜ ሁሉ ትዝ ይለኛል።
ልክ ነው። አዎ
ብዙዎች ማሳተፍ የቻለ ነበር። ዶክተር ሄራን እንግዲህ ይሄ ቀደም ብለን ካነሳ ነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሙዚየም የአፍሪካ ኪነ ጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደ ኋላ ሄደንም የነበረውትን አጋጣሚዎች ነው የተመለከትነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተ መዘክሩ ከሚሰራቸው ስራዎች አንጻር የባህልና ኪነ ጥበብ መድረክም እንደመሆኑ ትምህርታዊም እንደመሆኑ ምን አይነት እድሎች ይታዩታል? ይሄ አሁን ተቀበሉት የተረከቡት ኃላፊነት ምን አይነት እድሎችን የሚፈጥር ይመስሎታል? ለረጅም ጊዜ ከኪነ ጥበብና ከባህል ከታሪክ ጋር ካሉት ቁርኝት ይሄን እድል አሁን ሲያገኙ ምን አይነት ስራዎችን ይሰራሉ ሩጭ ሊዮናርዶ ብሎ ተስፋ ያደርጋሉ?
የተወሰነውን በሂደት ክፍት አይምሮ ክፍት ልብ ይዤ መግባት ነው የምፈልገው። ይሄ ቤት በጣም ለኔ ቤቱ ብቻ አይደለም ከነ ውጭ ያለው የአበባው የዛፉ የካስሉ የግቢው ራሱ ለኔ በጣም ምናልባት እንደ ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ ከቅጠሎቹ ከሁሉ ነገር ይጀምራል። እዛው ሲገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይሄንን ስንል ሰዎቹ ያላቸው እውቀት፣ በተለይ ኩሬተሮቹ የአርቱን የሚያዘጋጁት ሰዎች ስለእያንዳንዱ የአፍሪካ ባህል ምንነት፣ ስለ ባህል ልምዶቹ፣ ስለ እውቀታቸው፣ እነዛ ባህሎች ያላቸው እውቀት፣ የስነ ጥበብ እውቀት እና መገለጫዎች ብዙ ያውቃሉ። እና ሰዎቹ ሌሎቹ ደግሞ የቴክኒካል ስራውን የኤግዚቢሽኑን ኢንስቶሌሽኑን ምናምን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት፣ ፕሮግራሚንጉን የሚሰሩት፣ ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት፣ አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ ማናውቀው ከሆነ አንዳንዶቹን ስራዎች የነዛን ስራዎች
ምንጫቸውን
አመጣጥ እንዴት እዚህ ቤት ደረሱ፣ እንዴት እኛ ከየት ገዛ ነው የገዛ የሸጡልን ሰዎች ደግሞ ከየት ገዙት የሚል ፕሮቨናንስ ይባላል በእንግሊዘኛ። ይሄ የአንድን እቃ ታሪክ ማወቅ እንበል፣ እዚህ ኮሌክሽን ውስጥ እንዴት መጣ ለሚለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ ይሄድና በቅኝ ግዛት ብዙ የውጭ ሀገር በተለይ ዩሮፒያኖች፣ በተለይ ፈረንሳዮች፣ እንግሊዞች ቅኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስረቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ ደግሞ መመለስ ካልተቻለ ደግሞ አብሮ የባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው በየሙዚየሞቹ። በተለይ ዩሮፕ ያሉ ሙዚየሞች በጣም ይሄን ስራ እየሰሩ ነው። ግን ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ ምን በደንብ በስሚሶኒያን ደረጃ 21 ሙዚየም አለው። በ21 ሙዚየም ውስጥ ይሄ ነገር ጥያቄ ሆኖ እየተስተናገደ ነው። እና የወደፊቱን ሳስብ እኔው ራሴ ደግሞ ገና የሙዚየሙን ዓለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ። ግን ይታየኛል ብዙ አይነት ፖሲቢሊቲ። በደንብ ተስፋ ያለው ፕሮግራሚንግን በተመለከተ ከአፍሪካ ካሉ ሙዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁን የተደረገ። ከዚህ ወዲያ ደግሞ እዚያው ኮንቲነንቱ ላይ እዚያው አህጉር ውስጥ ያለ አንድ ኩሬተር ሁልጊዜ በዚህኛው ሙዚየም ቅጥር ሆኖ የስዕል ኤግዚቢሽኖች የሚያዘጋጅ አድቫይዝ የሚያደርግ ግን እዚያው አህጉር ውስጥ ያለ ሰው የመቅጠር ሀሳብ አለ። እና ለአፍሪካ የቆመ ሙዚየም ነው። ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው። ደስታዬም እንደዚያው በጣም ደስ የሚል የስራ ጊዜ እንደሚሆን ነው
ተስፋ የሚሰጥ ይመስለኛል። ዶክተር ሄራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወተ ነው ያለነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ ቢል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት፣ የአቅራቢዎችን ማንነት፣ ዋሽንግተን ዲሲ እና አካባቢው ላሉ ደግሞ ማየትም ያንደለም እንዲያገኙ መሰረታዊውን ነገር ቢያስይዙን።
አዎ በጣም ደስ ይለኛል። አጋጣሚ ነው እኔ ገና ሳልመጣ ሙዚየሙ ሳልቀጠር በፊት የተጀመረ ፕሮጀክት ነው። ግን እንደ ድንገት አሁን ዲሰምበር 13 ነው የሚከፈተው። ጸደይ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ስነ ጥበብ ውስጥ የምትሰራ ቪዥዋል አርቲስት ናት። የፊልምም የስዕልም የፐርፎርማንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርትስ የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርስ ሚውዚየም የነበረ ኤግዚቢሽን ከአዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው። እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ። እና እሱን ይሄ ሙዚየም አኳየር አርጓል ኮሌክሽን ውስጧል ስብስባቸው ውስጥ አካተውታል። እሱን ነው የሚታየው። እሷም ደግሞ እዚህ ዋሽንግተን ዲሲ የምትኖር ስለሆነች ታዲያ ትኖራለች። ከእሱ ጋር ደግሞ አብሮ ከስብስባቸው ውስጥ አንድ ሁለት ሌላ የመረጡ ስራዎች አሉ። አንዱ ፎቶግራፍ ነው፣ አንድ ስዕል ነው። ስብስባዎች ውስጥ የነበረ የእስክንድር ስዕል ስብስብ ውስጥ ያለ አለ፣ የእስክንድር ቦጎሲያን። ሁለተኛው ደግሞ የአይዳ ሙሉነህ፣ ይሄ ያን ጊዜ የኢትዮጵያውን ኤግዚቢሽን ባዘጋጀን ጊዜ ስብስብ ውስጥ የተገዛ ያን ጊዜ አይዳ ገና ከሃዋርድ ዩኒቨርሲቲ ወደ መጨረሱ ነበረች። እና ሁለት ፎቶግራፎች ስብስብ ውስጥ መገዛቱ በራሱ ለአንድ አርቲስት ትልቅ መነሻ የሚሰጥ ነው። የስራቸውን ጥራትና ትልቅነት ሙዚየም ውስጥ ተገዝቶ ከገባ ስራቸው ትልቅ ደረጃ የሚሰጣቸው ነው ለስራቸው። እና የአይዲያ ያን ጊዜ ገና እንደጨረሰች ትምህርት ቤት የተገዙ ሁለት ስራዎች አሉ፣ አንደኛው ይኖራል። እና የኢትዮጵያ ኤግዚቢሽን ነው። በጣም ትልቅ የሚባል ኤግዚቢሽን አይደለም፣ ግን ሰብሰብ ብለን የማክበር ምክንያት ይሆናል። አንድ አመት ያህል ወደ አንድ አመት የተጠጋ ጊዜ ክፍት ስለሚሆን ፕሮግራሚንግም እንሰራለን ከዚህ ጋር በተያያዘ የኢትዮጵያ ፕሮግራሞች እንዳለፈው ጊዜ እንደምንሰራ ተስፋ እናደርጋለን። ስለዚህ በጣም ደስ ብሎናል። እሱ ነጻ ነው ሁልጊዜ ስሚዝሶኒያን ሙዚየም መግቢያውም ነጻ ነው። ቤተሰብም ምንም ይዞ መምጣት ይቻላል። ብቅ በሉ ቤታችሁ ይሆን በቅርብ ያላችሁ ወይ በዲሲም ስታልፉ
ጋባዥ የራስ ሰውም አለ የበለጠ ተጨማሪ። ከሁሉም በአይነተኝነት የሚታይ አንድ ሌላ የስነ ጽሁፍ እና የታሪክ ጥናት ስራ እንመልከት። ይህ የዶክትሬት መመረቂያ ጽሁፎ በነገስታቱ ዘመን ኃይሎች ፉክክር ባለበት በጋብቻ ወዳጅነት የሚመሰረቱ ግንኙነቶች የነበረውን ፍጥጫና ግጭት ማርገብ ሌሎች የተሻሉ ሁኔታዎችንም የሚፈጥሩበትን ነው። እንደው በደምሳሳው ወደዛ እንዲወስደን ነው መንደርደሪያ የጽሑፉንም ይዘት አሁን ደግሞ አንባቢያን የሚቀርብበት መንገድ ላይ እየሰሩ መሆኑን ተረድቻለሁ እና የተወሰነ ነገር ቢያጋሩን ይሄ በታሪክ ነገር ግን ደግሞ ይልቁንም ለዛሬ ፋይዳ ይኖረዋል ብዬ የማስብባቸው አንዳንድ ነገሮችን እንድንነጋገር ይጋብዛል። ለሁሉም ግን እስኪ ስለዛ ይዘት በመጠኑ ያጋሩን።
ብዙ አመት የፈጀ ዳሰሳል ብለው እንዲያው ዝም ብሎ ነፍሴ በሚነግረኝ ደረጃ የኢትዮጵያውያን የኢትዮጵያ ታሪክ አጠቃላይ የሁልጊዜ ግጭት የጦርነት አንዱን ባንዱ ላይ ኃይሉን የሚያሳይበት ታሪክ ብቻ አይደለም ብዬ አምን ነበር። እንግዲህ ዝም ብዬ እንደው በነፍሴ ደረጃና እሱን ደግሞ እንዴት እንግዲህ ሌላ በሌላ አቅጣጫ ታሪኩን የምንመለከትበት ምን መንገድ ይኖራል ብዬ ይሄንን ሀሳብ ይሄ በጋብቻ የሚገናኙበትን ቤተሰቦች በተለይ የተወሰነ የመኳንንቱ የመሳፍንቱ ደረጃ ያሉት ቤተሰቦች ከአንድ ቦታ ውጪ በብዛት በጋብቻ የሚያስተሳስር አንድ ሀገርን ወይ አንድ በዛ ዘመን ክፍለ ሀገርን ብቻ ያልተመለከተ ሁሉንም በልዩ ልዩ አቅጣጫ የሚያስተሳስር እንትን መስመር ወይ ታሪክ ነው ብዬ አመንኩኝ። ይሄ ስለዚህ የወሎ፣ የጎንደር፣ የትግራይ፣ የሸዋ፣ ጎጃም፣ የወለጋ፣ የላስታ ብዙ የመኳንን የነበሩበት ቦታ ምን ያህል የጋብቻ ግንኙነት እንደነበራቸው ብዙ አናቅም። ምናልባት የተወሰነ ሰው ያውቃል። ዋናው ደግሞ እነዛን የቤተሰብና የጋብቻ ታሪኮች ከፖለቲካ ታሪክ ጋር
አንድ ብቻ ለምን ተደረገ፣ እንዴት ተደረገ፣
ለምን በየትኛው ጊዜ ለምን ተደረገ፣ ያ ደግሞ ያ ትስስር መፈጠሩ ምን ፋይዳ ነበረው፣ ቢሆን ባይሆን ምንድን ነው ልዩነቱ የሚለውን ጥያቄ እና ይሄ ሲባል እንግዲህ ግለሰቦች ጋር ሊደርስ ነው ታሪኩ። በግለሰብ እና በቤተሰብ ደረጃ ሊወራ የሚችልበት ያህል አለ ወይ ደግሞ የተጻፈስ ነገር ምንስ ማን አለ የተ ምን አለ የሚለው ነገር በጣም ከባድ ነበር። የተወሰነውን ሰዎቹ በህይወት የነበሩትን ያህል በአውሮፓ አቆጣጠር 95 96 7 8 አካባቢ ድረስ ያን ጊዜ ምናልባት 80 እድሜዎች ውስጥ የነበሩ ሰዎች ወደ ኋላ እስከ 20ዎቹ ስለሚያስታውሱ እሱ ነበር ቢያንስ ያው እንግዲህ ከበሰው ትውስታ በኦራል ሂስትሪ ደረጃ የነበረ ነገር ነበር። ከዛ ደግሞ እንግዲህ የመቃብር ሐውልት ድንጋዮች አልቀሩም። ጊዜውን ዘመኑን ቀኑን በትክክል ለማወቅ የጋብቻዎቹን እና እነዚህ የትስስሮቹን አጋጣሚዎች በተቻለ ስለነሱ ለመማር ግን ታሪኩ እንግዲህ የኔ የጀመርኩት ዘመን የት ነው አጼ ቴዎድሮስ አካባቢ ነው የሚጀምረው። በ1865 በፈረንጆች አቆጣጠር ጃንሆይ እስከሚወርዱ ጊዜ ይሄዳል ታሪኩ። እንግዲህ ከመቶ ዓመት በላይ የሚሄድ ታሪክ ነው እና ከቴዎድሮስ ጊዜ ከተጀመረ የሚኒሊክ ዘመን አለ፣ ልጅ እያሱ፣ ዘውዲቱ፣ ከዛ የተፈሪ፣ ከዛ ጃንሆይ ከነገሱ በኋላ ደግሞ እሳቸው ሙሉውን መሄድ የሚያስችለኝ ጊዜ ሆነ እሱ። አሁን እንግዲህ በስንት አመት እንደገና አንስቼ አቧራውን አራግፌ እንደገና ለመስራት እየሞከርኩ ነው። እዛ ወዲያ ደግሞ የተጻፉ ብዙ ስራዎች አሉ። የምርምሩን እንትን ጥናት ካደረኩ በኋላ የተጻፉ መጽሐፍት ስላሉ እነሱንም የመካተት ተስፋ አለኝ። የራስ ምሩ፣ የፍታራዊ ተክለሐዋርያት፣ የጋሽ ጳውሎስ ዮኞ የምኒልክ ደብዳቤዎች ምናምን አሉ። አንዳንድ ጽሁፎች የግድ አንብቤ ማዋሃድ ያለብኝ።
ዶክተር ሄራን ሰረቀ ብርሃን በስሚሶኒያን ኢንስቲትዩት የአፍሪካ ስነ ጥበብ ሙዚየም ምክትል ዲሬክተር፣ ለቆይታችን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም ነው የማመሰግነው። ከልብ የተሰራ ስራ ነው። በጣም አመሰግናለሁ። አድማጮችም አመሰግናለሁ።
አሁን የትዝታው ንጉስ ሁለተኛው ስሙ ይሆን ይመስላል።
የእንቁና የአንጋፋው ድምፃዊ የማህሙድ አህመድ የ60 ዓመታት የሙዚቃ ህይወት ጉዞ
በዋሽንግተን ዲሲና በአካባቢው ነዋሪ የሆኑ ኢትዮጵያውያን መሰንበቻውን ለክብሩ ያሰናዱ ዝግጅት
ባለፉት ቅርብ ዓመታት በአካባቢው ከተካሄዱ መሰል ስነ ስርዓቶች ሁሉ በይዘትም በአይነትም በእጅጉ የጎላ ነው ተብሎለታል።
ከስነ ስርዓቱ ሻገር ብለን የሙዚቃን ያሰባሳቢነት ኃይል ከገዛ ማህበረሰብ የሚመነጭ ክብርና ፍቅርን ፋይዳ የምንዳስስበት ቅንብር ነው።
ከዝግጅቱ አስተባባሪዎች ሁለቱን አቶ ፍስሐ ወልዴንና አቶ ሸዊት ወልደ ሚካኤልን አሉላ አነጋግሯል። ወደ ቆይታው እንወሰዳችሁ።
አመሰግናለሁ እንግዶቼ አቶ ፍስሐ ወልዴና አቶ ሸዊት ወልደ ሚካኤል። መሰንበቻውን የብዙዎችን ቀልብ የሳበ ዝግጅት አስተናግዳችኋል። እስኪ ከእናንተ እንስማ፣ ከታዳሚው ያገኛችሁት ምን ይመስል ነበር? ለመሆኑስ ምን አይነት አቀባበል ተጠበቀው? እንዴት ነበር የህዝቡ ምላሽ? አቶ ፍስሐ በርሶል ጀምር።
እንደምናመሻላ ፕሮግራሙ ከመጀመሩ በፊት በ12 ሰዓት አካባቢ ከሰዓት በኋላ በሩ ተከፍቶ ታዳሚዎቹ ትኬት እየታዩ ወደ አዳራሽ ከገቡ በኋላ ሙዚቃ ተጀምሮ በ12 ሰዓት ተኩል አካባቢ መሐሙድ 1 ሰዓት ከሩብ በአርቲስቶች ታጅቦ የኢትዮጵያን ባንዲራ ማነገቡ ሰዎች ታጅቦ ወደ አዳራሹ በመግባት ሴቶቹ በእልልታ ወንዱ በጭብጨባ ሙዚቀኞቹም ለሱ የሚመጥነውን ሙዚቃ በመጫወት ነው የተቀበሉት። አስደናቂ ነበር።
አቶ ሸዊት እርሶ እዚህ ዩናይት ስቴትስ ውስጥም በኢትዮጵያም በርካታ ትላልቅ መድረኮችን የማዘጋጀት ልምዱ አለዎት። እንደ አንዳንድ ታዳሚዎች እይታ ታዲያ በቅርብ ዓመታት በአካባቢው ከተስተናገዱ መድረኮች ሁሉ ይህ ስነ ስርዓት የጎላው ነው የሚሉ አስተያየቶችን አድምጠናል። ለመሆኑ ለእርሶ ይህን መድረክ የተለየ የሚያደርገው ምንድን ነው ይላሉ?
በጣም የተለየ ነበር ለማለት ያስችላል። ለማህሙድ ሲባል የማይወጣ ሰው የለም። ለማህሙድ ሲባል መገኘት የማይፈልግ አርቲስት የለም። ባለሙያ ሁሉም ሰው በየዘርፉ መገኘት ስለሚፈልግ ፕሮግራሙን ምን መልክ እናስይዘው፣ እንዴት እናድርገው፣ ማን ይጫወት፣ ማን ይቅር የሚለው ነበር እንደውም በጣም የቸገረን። ድምፃውያን ብቻ ወደ 31 ድምፃውያን ነበሩ። 3-4 ባንዶች ነበሩ። ስለዚህ በምን መንገድ ይቀጥል የሚለው ላይ ስንመጣ ኦፍኮርስ ምሽቱን የክብር ምሽት ብለን ስለሰየም ነው የእሱን ሙዚቃዎች ብቻ ለመጫወት ነበር የወሰን ነው። ከገባበት ጊዜ ጀምሮ እስከ ፕሮግራሙ ፍጻሜ ድረስ የሱ ሙዚቃዎች ብቻ ነው የተጫወት ነው። የሱን ችሎታና በህዝብ ውስጥ ያለው ልዩ ቦታ እያስታወስን ያመሸ ነው። በጣም ግሩም ነበር። በጣም ጥሩ ነበር። ብዙ ደክመናል። ሲሆን ስታየው ደግሞ ሌላ መልክ ስለሚሰጥ በሆነ ሰዓት ላይ እኔ ራሴ ተመልካች ነበርኩ። ያዘጋጅታ ነው ተመልካች ነበረ።
አቶ ፍስሐ ወደ እርሶ ልመለስ ነው። ለዝግጅቱ መሳካትና ከጥንስሱ ከመነሻው እስከ መጨረሻው የሄዳችሁበትን በእርግጠኝነት በዝግጅቱ ጊዜ ውስጥ ማወቅ አይቻልምና አሁን ዝግጅቱ ተጠናቆ ሰው ተስተናግዶ የተሰማውን ስሜት ገልጾ ይልቁንም ደግሞ መሐሙድን መርዳት የምትፈልጉበትን ለማደራጀት በመከራችሁበት ያን አጠናቃችሁ ያላችሁበት ቦታ ነውና እንዴት ነው የሚገልጹት ያሁን በመጨረሻ ያገኛችሁትን ውጤት?
ለውጤቱ ስኬታማነት ያው ያዘጋጁ ኮሚቴ ተሳትፎ ሰፋ ያለ እንደነበረ የታወቀ ነው እና ብዙዎቹም በተለያየ መንገድ ለመርዳት እስከ መጨረሻው እስከ ፍጻሜው እንዲደርስ ያደረጉት ጥረት በጣም አመርቂ ነው። እንግዲህ 5 ቀን ሊሆነው ነው መሐሙድን አክብረን እንከበር የሚለውን ፕሮግራም ከጨረስን በጣም ጥሩ ውጤት ያየንበት ነው። እኔ በበኩሌ በጣም ደስተኛ ነኝ። እንዲሁም አጋር ጓደኞቼ ይህን ጉዳይ አብረን የሰራነው ሁሉም በጣም ደስተኛ እንደሆኑ በተለያየ አጋጣሚ ጊዜ ገልጸውልኛል። ያው ባላጋንን ከዚህ በፊት ከተደረጉ ስራዎች መሀል ጥሩ ስኬታማ ስራ እንደሆነ የተመሰከረለት ምሽት እንደነበረ ሳልጠራጠር መናገር ይችላል።
መልካም። አቶ ሸዊት፣ አቶ ፍስሐ ካቆሙበት እንቀጥል። ምናልባትም የስኬቱ ማሳያ ሊሆን ይችላል በስፍራው አንደኛ ዝግጅቶቹ የሚጀምሩበትና ይጀምራሉ የሚባልበት ሰዓት ሰውም ይመጣበት ሰዓት የተራራቀ ነው። እዚህ ዋሽንግተን ዲሲ ሆነ ሌሎች ከተሞች ምናውቀው ቶሎ አይጀምሩም ሰውም ቶሎ አይመጣም ነው የሚታወቀው። ይሄ ግን ከሰዓቱ ቀድሞ የደረሰ ሰው እንኳን ቦታ እስከማጣት ድረስ የደረሰበት ነው። ምናልባትም ከጠበቃችሁ በላይ ሳይጎረፈ ይመስላል። እንዴት ሊሆን ቻለ?
በጣም ጥሩ ጥያቄ ነው የጠየቀኝ። ምክንያቱም ብዙ ሰው ማወቅ የሚፈልገው ነገር ነበረ። እኛ መጀመሪያ ታርጌት አድርገን የተነሳነው አላማ ነበር። 4-5 ቀን እስኪቀረው ድረስ ትንሽ ነርቨስ ነበር። ግን ደ ላስት 4-5 ዴይስ በጣም ከጠበቅነው በላይ እየሄደ መጣ። በመጨረሻ በእለቱ 12 ሰዓት ከምሽቱ ፕሮግራሙ ጀመራል ሲባል ብዙ ዝግጅቶች ላይ 12 ይበል እንጂ ያው 1 ሰዓት 2 ሰዓት ነው የሚጀምረው ያለ ሰው አንድ ተኩል 2 ሰዓት ይመጣል። አርቲስቱም ሰው ስለማይመጣ ብሎ ትንሽ አልፎ ይመጣል። እንደዛ እየተባለ 3 ተኩል 4 ሰዓት የሚጀመርበት ልምድ ነው የነበረን። እዚህ ላይ ግን እኛ አዘጋጆቹ እንደመሆናችን መጠን ከሚዴ ቀን ጀምሮ እዛ ነበር። ልክ 10 ሰዓት ከቀኑ ሲል ከዝግጅቱ 2 ሰዓት በፊት ኦልሬዲ ሎቢው ሞልቷል። በጣም የሚገርም ነበረ። ትኬት የያዘ ሰው ቆሞ ተሰልፎ ጠረገና ነው በሩ አልተከፈተም አይዟችሁ ትገባላችሁ ሲባል ሰው በቃ እዚህ ቁሜ ነው የምጠብቀው ነበር የሚለው እና ትንሽ ደነግጣል። በጣም ደስ ይላል። በሴም ታይም 12 ሰዓት በሩ ተከፍቶ ይገባሉ አለን እንዳልነው 12 ሰዓት ተከፍቶ ገቡ። ማህሙድ ወደ 1 ሰዓት 1 ሰዓት ከሩብ አካባቢ ይደርሳል። 1 ሰዓት ተኩል ፕሮግራም ይጀምራል ብለን ነበር። 1 ሰዓት ከሩብ አካባቢ ገባ። በሩ ላይ በርካታ መኪናዎች በትክክለኛ መንገድ ስላላቆሙ የእሱ መኪና ሊገባ ስላልቻለ አንድ 5 ደቂቃ ኤክስትራ ደቂቃዎች ቆይተን ሌላው ፕሮግራም በተባለበት ሰዓት ተጀመረ። እዚህ ላይ መግለጽ የምፈልገው ምንድን ነው? ያው ከተማ ውስጥ ያለ ነገር ነው የነበረን ሷሪ ቶታል በጣም ብዙ ችግር አጋጠመን። ለችግሩ መንስኤ እኛ ከመጀመሪያው እስከ 900 እስከ 950 ትኬት ብቻ ነበር መሸጥም የፈለግነው። ምክንያቱም የገባው ሰው በደንብ ሪላክስ አድርጎ ቆንጆ ቦታ ይዞ አይቶ ትንሽም የሚቆም 150 እስከ 100 ሰው ሊኖር ይችላል በሚል ነበር የተዘጋጀነው። እንደጋጣሚ የሴኩሪቲ ካምፓኒ የቀጠረው ከፕሮግራሙ በፊት 2 ሰዓት በፊት መጥተው ከውጭ ጀምሮ ሁለት ኦፊሰሮች ውስጥ ሁለት ኦፊሰሮች በየቴብል ማለት ሁለት ኦፊሰሮች ሌሎቹ ደግሞ በየዞሩ አስፍ እንዲያረጉ ስንጠብቅ 6 o'clock ፕሮግራሙ እስኪጀመር ድረስም አልመጡም። ስለዚህ እንዳውም ህዝቡ ጨዋ ነው ማለት ይቻላል ያለ ፖሊስ ያለ ሴኩሪቲ ነው ገብቶ ቦታውን መያዝ የጀመረው። ኦፍኮርስ አንዳንዱ ሰው የራሱ ያልሆነ ቦታ በመያዝ ከዛ ባለቦታዎቹ ሲመጡ አንዳንዱ ትሮኮች ነበሩ ቼክን የሚያደርጉት ሰዎች ስላልነበሩ በር ላይ ገዝተን እንገባለን እያሉ ሲጠብቁ የነበሩ ሰዎች ያለ ትኬትም የገቡ ነበሩ። ወዳጆቻችን ራሱ ትኬት ሲጠይቁ የነበሩ የለም ያልናቸው ሰዎች ውስጥ አግኝተናቸዋል። ግን አደይንበበ እኛ አዘጋጆች ሆን እንጂ የጉዳዩ ባለቤት ህዝቡ ስለሆነ ፕሮግራሙ እስኪጀመር ድረስ ብዙ ውጣ ውረድ ነበረው። ፕሮግራሙ ከተጀመረ በኋላ ግን ህዝቡ የመጣበት ዓላማ መሐመድን ለማክበር ስለሆነ በጋራ ሆነን ተወጥተናል። በጣም ደስ የሚል ምሽት ነበረ። ሁሉም ሰው ደስተኛ ነበር። የፍቅር ምሽት ነበር። በየተቻለው መጠን ሁሉም ሰው ለሱ ፍቅሩን የሚገልጽበት ጊዜ ስለነበረ እኛ ራሱ የሆነ ሚራክል እንደሰራን ሰው በጣም ሲያመሰግንን ነበረ እና ምንድን ነው ያደረግነው እስከ ማለት ድረስ በቃ የምንችለው አደረግን። ሁሉም ሰው በተቻለው መጠን ይህን ቀን ልዩ ቀን ለማድረግ የሞከረው እና በጣም ደስ የሚል ምሽት ነበረ። የተፈጠሩ ችግሮች ነበሩ። እነዛ ችግሮች ይቅርታ እንጠይቃለን። ግን ችግሮችን ዋናው ነገር የሴኩሪቲዎቹ ያለመምጣት ነው። እንዲሁም በዚህ አጋጣሚ ሴኩሪቲ ካምፓኒ ደብዛቤ ጽፎ ይቅርታ ጠይቆን ስራ ላይ አሳይን የተደረጉት ሁለት ኦፊሰሮችን ከስራ አባሮ ሌላም እርምጃ እንደሚወስድ ቃል ገባልን። ኦፍኮርስ ለእኛ ኢት ዋዝ ቱ ሌት። ለተፈጠረው ነገር ብዙ ኮንትሪቢዩት የሚያደርገው ነገር የለም። ግን ትልቁ ችግር የተፈጠረው በዛ እንደሆነ ህዝቡ እንዲያውቅልን ስለምንፈልግ ይህን አጋጣሚ በመጠቀም መግለጽ ፈልጋለሁ።
ጽሁፉንም አቶ ሸዊት ከኩባንያ የተላከልን ነው ብለው አሳይተውኛል። እንደው በሩቅ ላሉ እዚህ ዩናይት ስቴትስ ውስጥ ያሉ አድማጮች ስለ ስነ ስርዓቶቹ ሊረዱ ይችላሉ። እንዲያን ለስነ ስርዓት ላይ የጥበቃ የሴኩሪቲ ሰዎች ለምን ያስፈልጋሉ? በአሜሪካን ሀገር እንደዚህ አይነት አሰራር አለ ብሎ ለሚል ሰው የተለመደ ነገር ነው ያነሱ ያሉት። እንዲህ አይነት ዝግጅቶች ሲዘጋጁ ብዙ ቁጥር ያለው ህዝብ የሚሰበሰብበት ስፍራ ነገሮች በሚለዋወጡበት ውስጥ ስነ ስርዓቱን በሚፈልገው መንገድ ለማስኬድ ሌላ የዚህ አይነት ስራ የሚሰራ ኩባንያ ይቀጠራል። ይሄንን ያስረዱ ያሉት አቶ ሸዊት
በዚህ ሰዓት መጣችሁ ይሄን ነው ተረጉልን እዚህ ጋር ትኬት የሚቆርጡ ልጆች ይኖራሉ እናንተ ቼክ የምታረጉልን ይሄን ነው እንደን ደሞ ሪዘርቭ ደሆኑ ሲቶች መሃል ሆነው ባለቤቶቹ እስኪመጡ ድረስ እዛ አካባቢ ሆነው ቦታ እንዲያስጠብቁልን እናረጋለን። አንዳንድ ጊዜ ሰው ከመጠን ሰውን ከረበሸ ያው ህግ ማስከበር ስላለባቸው የሴኩሪቲ ካምፓኒ መኖር እና የሴኩሪቲ አባሎች መኖር በጣም አስፈላጊ ነው፣ ግዴታም ነው። እዚህ ሀገር ያው እንደምታውቀው ብዙ ኃላፊነት ነገሮች አሉ። አንድ ነገር ቢሰበር፣ አንድ ሰው ቢጎዳ ላያቢሊቲ ስላለ ሴኩሪቲ ካምፓኒ በጣም አስፈላጊ ነው። ግን እኔ በጣም ብዙ ኢቨንቶች ላይ ተሳትፌ አውቃለሁኝ። ለመጀመሪያ ጊዜ ነው እንደዚህ ሌት ሆኖ ላላስፈላጊ ችግር የዳረጉን እንዳውም እዙ በጣም ጨዋ ነው ማለት ይቻላል። ራሱን በራሱ ነበር ያስተዳደረው ማለት ይቻላል። በጣም ሌት ነበር የመጡት። ብዙ ነገሮች ወደ ፕሮሰስ ላይ ነበር። ብዙ ሰው ቁጭ ብሎ ወደ ፕሮግራሙ እየሄድን ስለነበረ የተፈጠረው ችግር ይሄ ነው። የሴኩሪቲ ማስፈላጊነት ይሄ ነው።
ግሩም አቶ ፍስሐ መሰረታዊ የሆነ ጥያቄ ላንሳለሁ። እንደ መሐሙድ ያለ ዳንጋፋ ድምፃዊ ሙዚቃ የሚወድ ሁሉ ሊያውቀው የሚችል ከሱ ትውልድ እስከዚህኛው ትውልድ ድረስ የማያውቅ የለም። በኢትዮጵያውያን ብቻ የተገደበም አይደለም። የመሐሙድ ሙዚቃ በአውሮፓም ይሁን በዚህ በዩናይትድ ስቴትስ ሌሎች ሙዚቀኞች ስራውን አውቀው አጥንተው አብረውት የሚጫወቱ በራሳቸው የሚጫወቱ እስከ መፈጠር ድረስ የደረሰ ከፍ ያለ ተጽዕኖ ማሳደር የቻለ ሙዚቀኛ ነው። እናንተ ዝግጅት ላይም ያ የተንጸባረቀበት ሁኔታ አለ። ሙዚቃ እንደሚያደንቅ እንደሚወድም ሰው ከሚታዘባቸው ቁም ነገሮች ጋር እንዲያዛምዱ ነው። እንዲህ ያለ ተጽዕኖ ማሳደር እንዴት ተቻለ ይላሉ። የማህሙድ ሙዚቃ ተሰሚነት ከኢትዮጵያውያን አልፎ ተሻግሮ ሄደው ነውና በመድረኩ ከነበሩ ዝግጅቶች አንዱ ያን ያሳየ ነበረ። ስለሱም ቢያስተዋውቁን።
በመሰረቱ የማህሙድን ሙዚቃ ከኛ ከኢትዮጵያውያኖች ላይ ሌላ ህብረተሰብ በጣም እንደሚያደንቁት እንደሚወዱት ብዙ ጊዜ በተለያዩ መድረኮች ላይ እሱ በሰራቸው ሙዚቃዎች የሚደሰቱትን የሌላ ሀገር ዜጎች በማየት መረዳት ይቻላል። የእሱን ሙዚቃ የሚጫወቱም አሜሪካን ዜጎች ሙዚቃ ተጫዋቾች ነበሩ። ሌሎችም እንደዚሁ በተለያየ ጊዜ ኢትዮጵያን ሙዚቃ በማወቅ እና በመደነቅ የእሱን ሙዚቃ የሚጫወቱ በተለያየ ግን ብዙ አድናቂዎች ያፈራ በሙያው ጎበዝ በስራው በጣም ሰው ወዳድ ሰው ስለሆነ ሁሉም ሰው የሚያከብረው ሰው ነው። ሙዚቃው የሱ ሙዚቃ ዓለም አቀፍ ይዘት ያለው ነው።
አቶ ሸዊት አቶ ፍስሐ እንደገለጹት ለዛ መድረክ የጋበዛቸው አሜሪካን የሙዚቃ ባንድ አባላት ነበሩ። ከዝግጅቱ አንዱ ስለነበረ እሱንም ቢያስተዋውቁ እንዲሁ በመድረኩ የቀረቡትን ድምጻውያን መስል እንደነበር እስኪ በመጠኑ ለአድማጮች እናጋራ።
እርግጥ ነው እንዳልከው የሱ ስራዎች ብቻ ነበር በእለቱ ያቀረብነው እና ኦፍ ኮርስ የማህሙድ ስራዎች አንድ ሙሉ ቀን መጫወት ይቻላል ያለ ማጋነን ማለት ነው። ሰው በነበረቱ በተጣበበት ሰዓት ሁሉንም አርቲስቶች አሳትፈን ሌላም ክስታ ፕሮግራምም የኬክ ሴሬሞኒ የሽልማት ፕሮግራም ዶክመንተሪ የሚቀርብበትም ስለነበረ ለሙዚቃ መስጠት ያለብን ሰዓት የተወሰነ ውስን ነገር ስለነበረ የተወሰኑ ዘፈኖች ላይ 5-6 አርቲስቶች አንድ ላይ እየተጫወቱ ፕሮግራሙን የጀመርነው ያው የትዝታ ንጉስ እንደመሆኑ መጠን በትዝታ ነው። እሱም 6 ድምፃውያን ለየብቻና አንድ ላይ በጋራ ሆነው ነበረ የተጫወቱት። በጣም ደስ የሚል አቀራረብ ነበረ እነሱ ያቀረቡት። ከኢትዮጵያ የመጡ ነገርማ ተፈራ ከለንደን መጥተው የተሳተፉበት ሁኔታ ነበረ። ከዛ ደግሞ የህዝብ ለህዝብ ጊዜ የተጫወታቸውን ሙዚቃ ለማሳየት የባህል ቡድን ነበር። የባህል ቡድኖቹም ነምናለ ግሩፕ ያሳየው ቆንጆ ፕሮግራም ነበረ። በመጨረሻ ደግሞ አፍሮ ጌም ኦል ስታርስ የሚባሉ ባንዶች የማህሙድን ጨምሮ ብዙ የኢትዮጵያኖች ሙዚቃ የሚጫወቱ ግን መጀመሪያ ጊዜ ከኢትዮጵያ ሙዚቃ ጋር የተዋወቁት ረመላ መላ በሚለው ዘፈን በ1988 መሰለኛ ላይ አፍሮ ጌም ኦል ስታርስ የሚባል ባንድ ፈልጌ አግኝቻቸው ሳስረዳቸው የምቀልድ ነገር ነው የመሰላቸው። አሪስ የመጨረሻ የማህሙድ መድረክ ላይ ትጫወታላችሁ ተጋብዛችኋል እያልከን ነው እያሉ እስከ ማሸፍ ድረስ ደረጃ ደርሶ ነበር መጀመሪያ። በኋላ ግን እውነት እየሆነ ሲመጣ ስራ ነበራቸው፣ ሌላ ስቴት ነበሩ። ሐሙስ ደግሞ ታንክስጊቪንግ ስለነበረ ሁሉም ሰው ከቤተሰቡ ጋር የሚውልበት ነው። ከዛ ጨርሰው አርብ በጠዋት ተነስተው ቨርጂኒያ ደርሰው ተሰብስበው መጥተው ሳውንድ ቼክ አድርገው ወደ ስራው ሲገቡ እርግጥ ልዩ ድምቀት ነበረ የሰጡት። ለምን ሰበብ ልትላሽ ረመላና ሶስተኛውን ሙዚቃ የተጫወቱ ነስቸዋሉ። 3 ሙዚቃዎች ተጫውተው ንግግር አድርገው ማህሙድን ለመጀመሪያ ጊዜ በአይን አይተውት ተገናኝተው ስለሄዱ በጣም ደስ ብሏችሁ ዌብሳይታቸውን ላይ ለጥፈውታል። ለእኔም ኢሜል ልከውልኛል። በቃ ማህሙድ ከኛም አልፎ የውጭ ማህበረሰብ እንዴት እንደተቀበለው ያሳያል። ከዛ ደግሞ እዚህ ሀገር ተወልደው ያደጉ ህጻናቶች እሱ ጨዋ ሙዚቃ የጉራገኛ ዳንስ ሲያጫወቱ ስናይ በጣም ነው የገረመን። እዚህ ሀገር የተወለደ 13 ዓመት ልጆች ወደሚቀጥለው ጀኔሬሽን እንደሚሄድ ሪፍሌክት ያደረጉበት ሁኔታ ነበረ።
ከመድረኩ ዝግጅቶች አንዳንዱን እያልን አቶ ፍስሐ፣ ሌላው የመድረኩ አድማቂ ከልጅነት እስከ እውቀት የማህሙድ የሙዚቃ ህይወቱ የተዘከረበት ወደኋላም ሄዶ ከሙያ አጋሮቹ ጋር ያሳለፋቸውን ጊዜያት የተለያዩ አጋጣሚዎችን ያሳየ ወደ ግማሽ ሰዓት የሚሆን ጊዜ የወሰደ ቪዲዮ በአርቲስት አማኝ በየነ ቀርቦ ነበረ። እስኪ እሱንም ለአድማጮች እናጋራ ሌሎችም የሚያስታውሷቸውና የተለየ ስሜት ያሳደረውበት የመድረክ ዝግጅቶች ካሉ?
ታዋቂው መድረክ ሰው ታማኝ በየነ ለረጅም ጊዜ የማህሙድ አህመድ እና ነጥላሁን ወዳጅ ሆኖ የኖረ ነው። ታማኝ በጣም በሚገርም ሁኔታ ያቀናበረው ከሰላሳ ደቂቃ የሚወስድ አጭር የዘጋቢ ፊልም በጣም አስገራሚና አስናቂ ነበረ። ብዙም ትዝታ ያጭራል። ማህሙድን ህይወት ከልጅነት ከስራ ችሎታው ከተለያዩ ስራዎች የመስራት ዝንባሌው ሙዚቃ ዓለም መግባትና ከዛም በኋላ ያሉትን ውጣ ወረዶች የእውቅና ጊዜውን በደም ያመላከተ ነው። በዛች በነበረችዋ ግማሽ ሰዓት ታዳሚው ምን ያህል ይከታተል ነበረ። ነገር ግን በቦታው ላለ ሰው ደንበኛ የንዝረት ነበር ማለት ይቻላል። ያንድን ሰው ብቻ ሳይሆን የህብረተሰባችንን ሁኔታ በደንብ የሚያሳይ ከሰራ የሰው ልጅ የት ይደርሳል፣ ፍላጎቱንና ስሜቱን ከተከተለ የት ይደርሳል የሚለውን የህይወት ጉዞውን በአጠቃላይ የዳሰሰ ነበርና በጣም 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 ደስተኛ ነን። ሁሉም ሰው በጭብጨባ በአድናቆት ነው የተቀበለው። ልክ እሱ እንደጨረሰ መጥቶ ያለቀሰ ማህሙድን ሲጨብጠው እኔም ከጎኑ ነበርኩ። ማህሙድም እያለቀሰ ያላቸውን ፍቅርና የህይወት የመድረክ ጉዞ በአይነት የሚያየውበት ጊዜ ነበር። በጣም አስደሳች ጊዜ ነው።
አቶ ሸዊት ወደ እርስዎ ልመለስ ነው። ሰው ለዝግጅቱ ያደረበትን ስሜት በስፍራው ስንደርስ ከገጠመ እጅግ ቁጥሩ የበዛ ሰው ከሰዓቱ ቀድሞ መምጣቱ ጭምር ያመላከተውን ከገጠማችሁ ችግር ጋር አዛምዳችሁ አንስታችኋል። አሳዛኝ ነገሮች የበዙበት ጊዜ ነው እንዳለመታደል ሆኖ፣ ብዙ ሰዎችን የሚያሰባስብ ነገርም እንብዛም አይታይም። በተነጣጠለ መንገድ ነው ብዙ ሰው የሚገናኘው። የሙዚቃን ሀያል ስሜትን በለው የሙዚቃን ሀያል አቅም ይልቁንም ደግሞ ማህሙድ በሁሉ የሚወደድ መሆኑን ያንጸባረቀ ይመስላል ለኔ ቢጤው ተመልካች። ከዛ አንጻር ይሄ የተለየ ስሜት በዚህ ደረጃ እንዴት ሊፈጠር ቻለ በሚል ጠያቂ ስሜት ነው ይሄን ማነሳው። በጣም የተከፋፈለ ማህበረሰብ ውስጥ ማህሙድና ሙዚቃው ያሰባሰበ ይመስላል። በዚህ ደረጃ ዝግጅቶች ካየን ረጅም ጊዜ ይመስለኛል። ምንድን ነው ይላሉ አቶ ሸዊት?
እሱ በጣም ቀላል ነው። ማህሙድ እድሜ ልኩን የሰጠው ፍቅር ህዝቡ መለሰለት። ሌላ ምንም ማለት አይቻልም። እኔ እንደ ፕሮግራሙ አስተባባሪ እና በተለይ መድረክ ላይ የነበረው ነገር ብዙውን ነገር እየተነጋገርን ከባልደረቦቼ ጋር በተለይ ከንጉስ ሰለሞን እና ፍስሐ ጋር እንዲሁም ዶክተር ተድላ ዳንኤል ወልደ ገብርኤል ከሙዚቀኞቹ ሌሎችም ነበሩ እየተነጋገርን እኔ ነበርኩ ማኔጅ ማድረገው ኦርበኔ በኩል ነበር የሚሄደው እና የመጣው መልእክት ብቻ ማስተላለፍ ብንሞክር እስከ ቅዳሜ ድረስ ዘላለም ቆይ እንችላለን። ስለዚህ ከትልቅ ይቅርታ ጋር ያለውን ጊዜ ለመጠቀም እና ህዝቡንም ላለማሰልቸት ያሉት ሜሴጆች በቀጥታ ለሱ እናደርሳለን። ከዛ ውጭ አርቲስት ጎሳይ ተስፋዬ ብቻ ከአሁን በፊትም ከሱ አደራ ተቀባይ ተብሎ ተመርጦ ከሱ ጋር አንድ የሙዚቃ ስራ ስላለው አርቲስቶቹ ሙሉ በመወከል አንድ ሜሴጅ እንዲያቀርብ አድርገን ወደሚቀጥለው ፕሮግራም ይሄድ ነው። ከተለያዩ ስቴቶች በቪዲዮ የተቀረጹ መልእክቶች፣ ከኢትዮጵያ በጣም ብዙ አርቲስቶች የላኩት መልእክቶች ማቅረብ አልቻልንም፣ ጊዜ አልነበረም በጭራሽ። ነገር ግን ከማህሙድ ጋር ትዝታ አይደለም ሰው የለም፣ እሱ እንደ ስሙ ትዝታ ነው። እና በጣም ከባድ ነበረ የራሱ ማኔጅ ማድረግ። ሰዎችንም አልችልም፣ ይቅርታ ይህን ማቅረብ አልችልም ማለት ራሱ ለእኔ በጣም እየከበደኝ፣ እንዲህ ማናቸው ሰዎች እንዲህ ያልኩኝ የመሸበት ምሽት ነው ፕሮግራሙን ጀስት ማኔጅ ለማድረግ። እና ሚስጥሩ አንድና አንድ ነው፣ የማህሙድ ፍቅር ነው። የሰጠው ፍቅር ተመልሶ ነው ያገኘው።
ሳልገልጽ የማላልፈው አስፈላጊ የሆነ የእውቅናና የምስጋና ደብዳቤ ከዋሽንግተን ዲሲ ሜየር እንዲሁም ከሞንጎመሪ ካውንቲ፣ ከሲልቨር ስፕሪንግ ካውንስል፣ ኢትዮጵያን ኖርዝ አሜሪካ ፉትቦል አሶሲዬሽን ከነኚህ ድርጅቶች እውቅና ተሰጥቶት ሰርተፍኬት ተበርክቶለታል። በዛ ቀን በመድረኩም ተነቦ በስጦታ ተሰጥቶታል። እንዲህ አይነት እውቅና ለመስጠት ብዙ ብዙ ለህብረተሰቡ አስተዋጽኦ ያደረጉትን ሰዎች አሜሪካን ሀገር ያሉ የአሜሪካን መንግስት ባለስልጣኖች እውቅና አግኝቷል። ቀጥለው ጥያቄ ዝምታ ነው መልሴና ስንቱን አስታወስኩት ስንቱን አሰብኩት የሚሉት ሁለት ሙዚቃዎች ዴር ማይ ፌቨሪት
Oh,
እናደርግና ወጪውን በመሸፈን ስራ በሙያ በተለያዩ አስተዋጽኦዎች የደገፉን ድርጅቶች በሙሉ በማህሙድና ባዘጋጀው ኮሚቴ ስም ማመስገን እንፈልጋለሁ። ያለነሱ ድጋፍ እዚህ አንደርስን ነበር። ማህበረሰቡን በሙሉ ጉዳዩን የራሱ አድርጎ ችግሩን በሙሉ ረስቶ ተዝናንቶ በጣም ጥሩ ሜሞሪ ይዞ የሚቀጥለው ፕሮጀክት ምንድነው ያለ ሲወጣ በጣም ደስ ብሎኛል። አመሰግናለሁ። ብዙ የማህሙድ ዘፈኖች ወዳቸዋለኝ። ለጊዜው እነሱን አልመጡም። አንድ ዘፈን የመጣው በምንድን ነው? እንዳንቻ ላይ የሆኑ እስካሁን የሚለው በዕለቱ እሱ ዘፈን ኬክ ሲቆርስ አርቲስቶቹ ተሰብስበው ይህን ዘፈን እየዘፈኑ እነሱ አድርገውት እንዳንታ ላይ የንም እስካሁን ተፈጥሮ ልዩ ነው ምን ይሆን የትዝታው ንጉስ ወርቅ ስራ ስብእና ልዩ ነው የሚያበራ እያሉ በኬክ ያስቆረሱትና እሱ ዘፈን በጣም ስፔሻል ነው ለኔ።
ድንበርም ትውልድም የተሻገረ ከያኔ ነው ማለት ይቻላል። ማህሙድ አህመድ የማህሙድ ስራዎች በብዙዎች ልብ ውስጥ ባሳደሩት ጥልቅ ስሜት የሙዚቃ አፍቃሪዎች እንደየገጠመኞቻቸው በማህሙድ ሙዚቃ ወደዚያ ዘመን የሚመላለሱም ይመስላል። እንግዶች አቶ ፍስሐ ወልዴና አቶ ሸዊት ወልደ ሚካኤል አክብረን እንከበር የተሰኘውን አንጋፋውን ድምጻዊ ማህሙድ አህመድን ለማክበር የተሰናዳውን ዝግጅታችሁን እና ፋይዳውን ተመልክቶ ይልቁንም ደግሞ ከዛ ሊቀሰሙ የሚችሉ ቁም ነገሮችን ለመዳሰስ ያደረግነው ውይይት ነበር። ለጊዜያቸው አመሰግናለሁ። እናመሰግናለሁ። እግዚአብሔር ይስጥልኝ።
እኛም እናመሰግናለን።
በጣም ጊዜ ይስጥልን አሉላ።
ለሁሉም መነሻ የሆነውንና ቀደም ባለወጋችን የስነ ስርዓቱ አዘጋጆች ያነሱትን ሲዲ ዳግም ያቀነባበረው የኪቦርድ ተጫዋችና የሙዚቃ አቀናባሪው ዳንኤል ወልደ ገብርኤል ደግሞ እውን ሆኖ ባየው ሁሉ የተሰማውን ደስታ በገለጸበትና ሂደቱን ባስረዳበት ምጥን አስተያየቱ የዚህ ሰዓት ተጋሪ መሆኑን ትልቅ እድል እንደገጠመኝ ነው የምቆጥረው ይላል።
መቼም እድለኛ ነኝ ብዬ ማምለው ራሴን ነው። ይህ ዝግጅት በመገኘቴ የማሞጀም ስራ በማጀብም ሙዚቃው በፊት የተሰራ ነው። እሱ ነው ያደረኝ ያደረግኩት። ዝግጅቱ የተገኘ እሱን በዓል በማክበር ግን በጣም ትልቅ ደስታ ይሰማኛል። ኢትዮጵያ እያለ የእሱ የራሱ ባንድ ውስጥ ተጫዋች አለው፣ ስሪኤን ባንድ የሚባል ይህ ከመጣ በኋላ ደግሞ የዚህ ትዝታዎች ትዝታን በሚለው ላይ ማሙ ጨምሮ ብዙዎችን ዘፋኞች የሰራሁት ከኔ ስለሆንኩኝ የዛን ጊዜ ነው ቀረጸኝ ድምፄን እና እስኪ ቀመጭ ድሮ ዘፈኖች ጀምናለ ስምንት ዘፈኖች እንደገና ቀረጽኩት። አረጅመቱ እንዳለ ሆነው እኔ ትንሽ አንዳንድ ነገር ጨምሬበት ነው የሰራሁት። ከዛ በኋላ እንግዲህ ሙዚቀኞች መሳተፍ አለባቸው፣ ለሙዚቀኞች መከፈል አለበት፣ ብዙ ወጪ ስላለው አቶ ፍስሐ የምንጠየቀው ማሙድ ሲዲ ሬዲዮስ ተብሎ ላይ ማሙድን መጠቀም ይችልበትን ነገር እናመቻቻለን ተባለ። ሁሉን ነገር እንግዲህ ከዛ በኋላ ያለው አቶ ፍስሐ ነው የጨረሰው። ብዙ ነገር እርቱት ይህን ድግጅት እንዲያልቅ ያደረገው እሱ ነው። ሬዲዮ ነገር ተደርጎ እዛ ላይ ወዲያው በቃ ሁሉን ነገር አፈጠር ማለት እና ስክሰስፉል ሆነ።
በዚህ ደረጃ ይሳካል ብለህ ጠብቀህ ነበር?
በጭራሽ አልጠበቅኩም። ግን ትፍሳቲ ነገር የሚነገረኝ አንዳንድ ነገሮች ነገሩ በጣም አደገኛ እየሆነ መጣና ለራሴ ይህ ነገር ይሳካ ይሆን ማለት ጀምራለሁ። አልነገርኩትም ለሱ። ግን በጣም ያስፈራኝ ነበር፣ ምክንያቱም የምናገራቸው ነገሮች ይደርበኛል። በቃ ኮኔክሽን ፈጥሮ ነገር እንደዚህ አይነት ግኝት ነው ያለው ነው ለመጀመሪያ ጊዜ ለመጨረሻም ይሆናል ይህ ምክንያቱ ብዙን ነገሩ የሰሩት መነሱ ናቸው። እኛ እንኳን ሙዚቃው እንሰራ ነው። ሰላም ጊታር ተገብቶበታል። አብይ ሰለሞን ቤዝ፣ የመሰው ተፈራ ቤዝ፣ አበበ ካሳ የሚድሮ ሀገር ፍቅር የኔ ሙዚቃ ኃላፊ ነበር። እሱ አልቶ ሳክስ ገብቶበታል። ብዙ ሰዎች ገብቶበታል።
የኪቦርድ ተጫዋችና የሙዚቃ አቀናባሪው ዳንኤል ወልደ ገብርኤል ነበር። ዳንኤል እናመሰግናለን።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
በዚህ ተሰናበትን።
ሰላም
ደህና ደሩ።